ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በቴልስታር 15 ዲግሪ ዌስት በ12528 ሜጋሄርስ ፍኖተ ዲሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org finote.org በቀጥታ መከታተል ይቻላል።
ጤና ይስጥልኝ፣ እንደምን አመሻችሁ አድማጮቻችን። ዛሬ ረቡዕ የካቲት 8 ቀን 2009 ዓመተ ምህረት ነው። ለሁለት ሰዓታት የሚቆየው መደበኛ ፕሮግራማችን የመጀመሪያው ክፍል በዜና ይጀምራል። በማስከተልም የተለያዩ ከፍኖተ ዲሞክራሲ የቀረቡ ሀተታዎችን አሰምተን የመጀመሪያው ክፍል ዝግጅታችን ፍጻሜ ይሆናል። በቅድሚያ ዜና።
የወያኔ አገዛዝ በህዝባዊ አመጽና በአስቸኳይ ጊዜ አዋጁ ምክንያት በኢኮኖሚ ላይ ደረሰ ጉዳት እንደሌለ ቢለፈፍም የውጭ ባለሀብቶች ኢንቨስትመንት በአንድ አምስተኛ ያህል እንደቀነሰ ብሉምበርግ የተባለው የዜና ተቋም የካቲት 7 ቀን ባወጣው ዘገባ ገልጿል። ተቋሙ የወያኔ አገዛዝ ባለስልጣንን አነጋግሮ ባገኘው መረጃ መሰረት በያዝነው የበጀት ዓመት በመጀመሪያው 6 ወር ውስጥ የውጭ ኢንቨስትመንት መጠን 1.2 ቢሊዮን ዶላር መሆኑን ገልጾ ይህም ካለፈው ዓመት ጋር ሲወዳደር 20 ከመቶ የቀነሰ መሆኑን አብራርቷል። የዓለም የምግብና የእርሻ ድርጅት የካቲት 8 ቀን ባወጣው መግለጫ የድርጅቱ ሰራተኞች ከኢጋድ ጋር በመተባበር በኢትዮጵያ፣ በኬንያና በሶማሊያው የወሰን አካባቢዎች ተዘዋውረው ያደረጉትን የጥናት ውጤት ይፋ አድርጓል። በተደረገው ጥናት መሰረት 380 ሺህ የሚሆኑ ቤተሰቦች በረሃብና በምግብ እጥረት በከፍተኛ ደረጃ መጎዳታቸውን፣ 6.5 ሚሊዮን የሚሆኑ የቀንድ ከብቶች በሞት አፋፍ ላይ መሆናቸውና በድርቁ ምክንያት ከፍተኛ የውሃ እጥረት መከሰቱን ዘርዝሮ አስቸኳይ እርዳታ እንደሚያስፈልጋቸውም ገልጿል። በአሜሪካን ሀገር የሚገኘው ፒው ሪሰርች ሴንተር ባካሄደው ጥናት እንደ አውሮፓውያን ዘመን አቆጣጠር ከ1970 እስከ 2015 ባሉት ዓመታት ወደ አሜሪካ የተሰደዱ አፍሪካውያን ቁጥር ከ80 ሺህ ወደ 2.1 ሚሊዮን ያደገ መሆኑን ገልጿል። ወደ አሜሪካን ሀገር ከመጡ ጠቅላላ ስደተኞች መካከል የአፍሪካውያን ቁጥር አነስተኛ ቢሆንም በየጊዜው እየጨመረ መሄዱን ጥናቱ ገልጾ በ2015 ከመጡ የአፍሪካውያን ስደተኞች መካከል የናይጄሪያ፣ የኢትዮጵያና የግብጽ በመጀመሪያው ተርታ ሰፍረዋል። ለአፍሪካ ስደተኞች በብዛት ወደ አሜሪካ መግባት ምክንያት የሆነው ከጦርነት አካባቢዎች ስደተኞችን ለማምጣት የሚፈቅደው የ1980 አዋጅና የዲቪ ፈቃድ ነው ተብሏል።
በወያኔ ቡድን ሙሉ ቁጥጥር ስር ያለው ጭምብሉ ኢህአዴግና ሌሎች 21 ህጋዊ ተቃዋሚዎች ረቡዕ የካቲት 8 ቀን የውይይትና የድርድር ረቂቅ ደንብ በጋራ ለማዘጋጀት ስምምነት ደርሰዋል ተብሏል። ከጥቂቶቹ በስተቀር አብዛኞቹ በወያኔ የተፈጠሩ ወይም በሰርጎ ገቦች አማካይነት የተኮላሹ ድርጅቶች በተሰማሩበት መድረክ ምንጊዜም ወያኔ በድምጽ የበላይ ሆኖ መቀጠሉ ግልጽ ሲሆን የውይይቱ መድረክ ዓላማ ህዝብን ለማታለል መሆኑ በተደጋጋሚ መገለጹ ይታወቃል። ቀደም ብሎ ወያኔ ያቀዳቸው የይስሙላ ለውጦች በድርድር እንደተገኙ በማስመሰል ዴሞክራሲያዊ ሆኖ ለመቅረብ የተሸረበ ሴራ መሆኑንና መሰረታዊ ለውጥ የሚጠይቁ ሐሳቦችን በብዛት በኮለኮላቸው ድርጅት ተብዮች አማካይነት በድምጽ ብልጫ ለመጣል እቅድ እንዳለውም ይነገራል። የኢትዮጵያ ህዝብ የወያኔ አገዛዝ ላለፉት 25 ዓመታት ያካሄደውን መሰሪነት በሚገባ ስለተረዳና በአስመሳይ ድርጅቶች ላይ እምነት ስለሌለው ድርድሩን ከቁም ነገር አይቆጥረውም የሚሉ ወገኖች በርካታ ናቸው። በኬንያ ሰኞ የካቲት 6 ቀን ታስረው የነበሩት የጤና ባለሙያዎች ማህበር መሪዎች ፍርድ ቤት ትዕዛዝ የተፈቱ መሆናቸው ተነገረ። ማክሰኞ የካቲት 7 ቀን በተለያዩ ሆስፒታሎች የሚገኙ ዶክተሮች የታሰሩት ካልተፈቱ ስራችንን አንቀጥልም በማለታቸውና የቀዶ ጥገና ህክምናዎች ጭምር በመሰረዛቸው የይግባኝ ሰሚ ፍርድ ቤቱ የታሰሩትን ለመፍታት የተገደደ መሆኑ ታውቋል። ሰዎቹ እንዲፈቱ ዳኞቹ ሲወስኑ ከአንድ ሺህ በላይ የሚሆኑ የጤና ባለሙያዎች በፍርድ ቤቱ በራፍ ላይ ሆነው ደስታቸውን ገልጸዋል። ሰባቱ ሰዎች ከታሰሩ በኋላ በመንግስት ላይ ያለው ተጽዕኖ እየጨመረ መሄዱና የኬንያ መንግስትም መፈታታቸውን የሚፈልግ መሆኑ ታውቋል። የኬንያ ዶክተሮችና የጤና ባለሙያዎች የደሞዝ ጭማሪ በመጠየቅ ለረጅም ጊዜ የስራ ማቆም አድማ ያደረጉ ሲሆን ከደሞዝ ጭማሪ በተጨማሪ መንግስት የጤና አገልግሎት መስጫዎችን እንዲያስፋፋ ለጤና ባለሙያዎች ስልጠና እንዲሰጥና የዶክተሮችን እጥረት ለማሟላት ተጨማሪ ዶክተሮች እንዲቀጥር የሚሉ ጥያቄዎች ማቅረባቸው ይታወቃል። በተባበሩት መንግስታት ድርጅት የዓለም የጤና ተቋም በኮንጎና በአንጎላ የተከሰተውና ለ400 ሰዎች ህይወት መጥፋት ምክንያት የነበረው የቢጫ ወባ በሽታ የተወገደ መሆኑን አስታወቀ። ከአንድ አመት ተኩል በፊት በሽታው በሁለቱ አገሮች ተስፋፍቶ በሺ የሚቆጠሩ ሰዎችን መበከሉ ይታወሳል። የጤና ተቋሙ በሰጠው መግለጫ ይህ በሽታ እንዳይሰራጭ ለ30 ሚሊዮን ህዝብ ክትባት የተሰጠ መሆኑን ገልጿል። በሽታውን ለመቆጣጠር የሚቻለው በክትባት አማካይነት በመሆኑ ያልተከተቡ ሰዎችም መከተብ እንዳለባቸው አሳስቧል። በአለፈው አመት ናይጄሪያ ውስጥ በነበረው ያማጽያን እንቅስቃሴ ምክንያት ከሀገሪቱ ከ50 እስከ 100 ቢሊዮን ዶላር የሚገመት የነዳጅ ገቢ ያጣች መሆኑ ታወቀ። አመጹ ተስፋፍቶ በነበረበት ወቅት በቀን ይሸጥ የነበረው 1 ሚሊዮን በርሜል ዘይት ወደ ውጭ እንዳይላክ የተደረገ ሲሆን ይህም በሀገሪቱ ኢኮኖሚ ላይ ከፍተኛ ጉዳት አስከትሏል። ነዳጅ የሚወጣበት አካባቢ ተበክሏል። የነዋሪው ህዝብ የኑሮ ሁኔታ የሚለውጥ የእድገት ግንባታ አልተደረገም በማለት አማጽያኑ የተቃውሞ እንቅስቃሴ ሲያደርጉ መቆየታቸው ይታወቃል። መንግስት የተለያዩ የንግድና የኢንቨስትመንት እቅዶችን ቢያወጣም እስካሁን ተግባራዊ ያልተደረጉ መሆናቸውም ታውቋል። የናይጄሪያ መንግስት 30 ሺህ ከሚሆኑ አማጽያን የሚደርሰውን ጥቃት ለማስቆም አማጽያኑ ገንዘብ ለመክፈል ያደረገውን ስምምነት በገንዘብ እጥረት ምክንያት ሊያቋርጥ እንደሚችልም ገልጿል። ተቃዋሚዎቹ ግን ከወሬ በፊት እቅዶቹ በተግባር መዋል እንዳለባቸው መንግስትን አስጠንቅቀዋል።
ረቡዕ የካቲት 8 ቀን በሶማሊያ የወያኔ መኮንኖችን የጫነ መኪና የቦምብ አደጋ የደረሰበት መሆኑ ታወቀ። አደጋው የደረሰው በበለዳዊን ግዛት ኑር ሳይድ በሚባል መንደር ውስጥ ሲሆን የጉዳቱ መጠን እስካሁን አልታወቀም። አድማጮቻችን ለዛሬ አጠናቀቅነው ዜና በዚሁ ይጠናቀቃል።
Yeah.
የውይይት ቧልት የድርድር ጭምብል ወያኔ ከመንደር ጮሌነት ወደ አዲስ አበባ አራዳነት ከተሸጋገረ ጀምሮ ፖለቲካን በይበልጥ የብልጠት ሰለባ አድርጎ ሲነዳው መቆየቱ የሚታወቅ ነው። ባለፉት 25 ዓመታት ያልሰማነው ውሸት ያላየነው የወያኔ ሽወዳ የለም። ተማጥቶ የሚያለቅሰው ወያኔ፣ ገሎና አጥፍቶ የሚክደው ወያኔ፣ ህዝብን በመኝነት ፈርጆ የገለማ ጥረቱን በተደጋጋሚ የሚሞክረው ወያኔ ምን ቢከሰት ምን ከቶም የማይቀየር ተንኮለኛ ጸረ ህዝብ ቡድን መሆኑን እናውቃለን። አናውቅም ባዮች ግን የሉም ማለት አይቻልም። እነዚህ ናቸው ዛሬ ወያኔ በቀና ተወያይቶና ተደራድሮ ይለወጣል ብለው በላማለኝ በሰማይ ልክፍት የሚሰቃዩት። ልማድ ከሰይጣን ይከፋል እንዲሉ በ1997 ዓመተ ምህረት ስንቱን ንጹህ ዜጋ ገሎና የህዝብን ድምጽ ቀምቶ በጉልበት በስልጣን ሲቀጥልና የሙት ከተማ አድማን ከቅጥረኞቹ ጋር ሆኖ ሲያከሽፍ ከተቃዋሚዎች ጋር እደራደራለሁ ብሎ ተቃዋሚ ተብዮችንም አደናግሮ ባየር ላይ አንሳፎ እንደተዋቸው እናስታውሳለን። አሁንም በህዝብ አመጽ ሲወጠር ይህንኑ ቆሻሻ መንገዱን ሊከተል ተነስተው ከተቃዋሚዎች ጋር እንወያይ እንደራደር በሚል ልፈፋውን ተያይዞታል። ከተቃዋሚዎች ጋር ለመወያየት ዝግጁ ነኝ ሲል ለፈፈ። የሚቆጣጣራቸው መገናኛ ብዙሃን በተጨፈኑና ተሞኙ የገደል ማሚቴ ሚናቸውን አዳነቁት። የፖለቲካውን ማህደር ማስፋት ጊዜው አሁን ነው ሲሉም ይህም ለሰላማዊና የወያኔን ህግ አክብረው ሊታገሉ ቃል ለሚገቡት ነው በሚልም ቧልትነቱን አጋለጡ። ከወደ ውጭ አገሮች ደግሞ ለስልጣን ፍርፋሪ ያቆበቆቡ ውዳቂ ኃይሎች ሁሉ ዝግጁ ነን ለውይይት ያውም አለምንም ቅድመ ሁኔታ ሲሉ ጮሁ። የቀድሞዎቹን ይቅርና በቅርቡ እንኳ የታገቱ ከአርባ ሺህ በላይ የፖለቲካ እስረኞች ይፈቱ ማለት አያስፈልግም አሉ። ወያኔ ማሞኘትና መደለል ይችልበታልና ተወያይተን ገባን ያሉት ሁሉ በተለይ ድርጅቶቻቸውን የካዱትን ሊያሽሞነሙን ቀርቶ ተለጣፊና ተመጽዋች አድርጎ ነው ያበሰበሳቸው ማለት ይቻላል። ዛሬም የተለየ ነገር የለም። ከወያኔ ጋር እንወያይ እንደራደር ለማለት ምንም የረባ ማጠየቂያ ባይኖርም ለመሆኑ እንደራደራለን ማለት ምን ማለት ነው? ህዝብ አምጾ ተነስቶ ወያኔ ይወገድ ሲል የለም አይሆንም እንቀፈውና ከውድቀቱ እናድነው ማለት ነው። ታጋይ ድርጅቶች ወይም ህዝብ ከጠላቱ ጋር ለመጨረሻው ሽኝት ሊነጋገር ቢችልም መውደቅ ያለበትንና ተንገዳግዶ የሚገኘውን አገዛዝ ህይወት ሊዘራለት ሊሆን አይችልም አይገባምም። ወያኔ ራሱም ተልእኮውን አልደበቀም። መደራደር የሚፈልገው ከራሱ ተለጣፊዎችና ቀጥረኞች ጋር ነው። ትናንት ቅንጅትን ያፈረሱና አሳልፈው የሰጡ ክህደቱ የተባሉና የተወገዙ ወያኔ ቆይልን የሚሉ ጠባቦችና ማፈሪያዎች በሞላ ነው አቅፎ ድርድር የሚለው። የምን ድርድር? ውድቀቱ ሳይሆን አወናብዶ መጠናከሪያው ማለት ነው። ይህ እርምጃም በህዝብ ቆራት ትግልና ደም ላይ መቀለድ ማለት ነው። ወጡ ሳይወጠወጥ ወስከምባዩ ቂጥ አለ እንደተባለው ከወያኔ አፍ የድርድር ቡላት ከመውጣቱ ሐሳቡ እንዳይቀየርና እንዲጠራቸው መነጠፍ የጀመሩ በርክተዋል። ቀድመ ሁኔታ እናቀርብም፣ በሰላም መታገሉ ነው መፍትሄው፣ ወቅቱ ለትጥቅ ትግል አያመችም፣ ያልተለፈፈና ያልተሰማ ያድርባዩ ጫጫታ የለም ማለት ይቻላል። ያሳዝናል ብንል ሲያንስ ነው። ከወያኔ ጋር ለመለጠፍም እርባናቢስ ሚዛን አልባ ቡድኖችም ከዚህ ከዚያ ጉድጓዳቸው ብቅ ብቅ ብለው አለን ለመረገጥ አለን ለመዋረድ በሚል መንፈስ መኮልኮልን ተያይዘዋል። በኢትዮጵያ የህዝብ ቀርቶ በደፈናው መንግስት ሊባል የሚችል ኃይልና ተቋም ሳይኖር ቢያንስ 25 ዓመታት አልፈዋል። ወያኔ በህዝብ ላይ የተጫነ አገዛዝ እንጂ የኢትዮጵያ መንግስት አይደለም። ይህን ስያሜ የሚሰጡት ክፍሎች ከወያኔ ያበሩ ወይም የሁኔታው ነገር አለሙና ውሉ የጠፋቸው ብቻ ናቸው። ወያኔ ወያኔ የምንለው እንዲሁ ሳይሆን ኢሃዴግ በሉኝ የሚለው ቧልቱን ለማጋለጥ ነው። በኢትዮጵያ ሰፍኖ ያለው የትግራይ የበላይነትና ገዢው ኃይል ወያኔ ብቻ ነው። እና አዲሱ እና ኃይለ ማርያም ደሳለኝ አባዱላ ወዘተ ሲያሜን ቢያገኙም እንደ ድርጅት ራሱን የቻለና በኩልነት ላይ የቆመ ኢሃዴግ የሚባል የለም። ተራጭምብል ነው። እንዲያውም ለአማራው በኃላፊነት ትግሬ ብቻ ሳይሆን ኤርትራዊ ሲሾም የማይተናል ያለው ፈራጅ ቆራጭ ኃይል የትግራይ ዘረኛ ቡድን ነው። የጻሃየ ሞቀው ሀቅ አድርባዎቹ ክደው ድርድራችን ከኢሃዴግ ጋር እንጂ ከመንግስት ጋር አይደለም ሊሉን ሲቃጡ መስማቱ በጣም የሚያስተዛዝብ ነው። እስከምን ድረስ ይኬዳል ከማይገኝ ስልጣን ተካፋይ ለመሆን? ወያኔ እንኳን ለውጥ ሊያሳይ አሁንም የሀገርን ንብረት እየዘረፈ ወደ ውጪ ያጓጓዘ ከመሆኑም በላይ በውስጡ ባለ የከረረ ሽኩቻ የበላይነቱን እነሳሞራ እየያዙት መሆኑ በግልጽ እየተተቸበት ነው። ሊለወጥ ነው ብለው ለቋመጡት የወያኔ መልሱ ሲያምርህ ይቀር እንጂ ሌላ አይደለም። በኢህአዴግና በመንግስት ተብየው ጉድ ልዩነት የለም። ሁለቱም ወያኔ ናቸው። ጭምብል ፊት አይሆንም እንዲሉ ነው ቁም ነገሩ። ለወያኔ ሽፋን መስጠት የሚፈልጉ ክፍሎች ግን ሁሌም የኢትዮጵያ መንግስትና ኢህአዴግ ማለትን ይመርጣሉ። ወያኔ ወደ መቃብሩ ሲጓዝ ወይም ቀውሱ ሲያይልበት የ1997ቱን የሙት ከተማ አድማ ጥሪ ያስታውሷል። ለማርገድና ለመዳን የማይፈነቅለው ድንጋይ አይኖርም። 25 ዓመት ሙሉ የምንርቅ ማን ከማን ተጣላ? በአቋራጭ ስልጣን አትይዙም ብሎ በእብሪት ሲወጠር የነበረ ቡድን ዛሬ ምን መጥቶ ነው ኑ እንወያይ ብሎ የሚጠራው? ሆዳም ከእምብርቱ አልቆ ማየት ይሳነዋልና ወያኔ ያቅፈናል ያሉ እየለፈፉ ያሉት ጸያፍ ነገር ሁሉ ነገ ሀፍረትና ይሉኝታ ካላቸው የሚያስቀጣቸው መሆኑ አይቀርም። ራሳቸውን ቤተ ምናምን የሚሉት ሐቆ ሲጋለጥ ቤተ ወያኔና ቤተ ደርግ መሆናቸውም ዛሬ ታውቋል። በትግሉ ሜዳ ያለነው እኛንን ያሉትም ይባስ ብለው ጦር የለንም ትጥቅ ትግልም አይቻልም ሲሉን ተደምጠዋል። ከወያኔ ጋር የመኮልኮሉ ጥረት ሞቅ ያለ ቢመስልም የሚሳካ አይሆንም። ከሚከረፋ የአድርባይና የክህደት ጉድጓድ ብቅ ያሉትም ወደ አሳፋሪ ቅጥቃጤያቸው መመለሳቸው የማይቀር መሆኑን በሙሉ አፍ መናገር እንችላለን። ከወያኔ ውይይትና ድርድር እንዴት ከስልጣን እንደሚባረር ካልሆነ በቀር የሚያስቅ ሳይሆን የሚዘገንን የሚሰቀጥጥ ቧልት ነው። ይህን ለማስተናገድ የኢትዮጵያ ሕዝብ ዝግጁ አለመሆኑን ደሙን አፍሶ እየተናገረ ነው። ጸረ ኢትዮጵያ ኃይሎች አላየንም አልሰማንም ብለው የትግላችንን ይዘት ወደ ጎጠኝነት አዘቅጥ ሊወስዱ ቢቃጡም በተለይ የአማራውን ሕዝብ ቆራጥና ቀጣይ ትግል ጆሮ ዳባ ልበስ ብለው የጥበት ነጋሪት ቢደልቁም ማንም ሊክደው አይችለው እውነት ግን የሕዝብ ትግል ሳይጀናገፍ መቀጠሉ ነው። የአስቸኳይ ጊዜ አዋጅ የተባለው መራራና የግፍ ቋት ቢሆንም ከግቡ ሊደርስ አልቻለም። በበለሳ፣ ቋራ፣ አርማጭሆ፣ ቆላ ወገራ፣ ወልቃይ ጠገዴ የሕዝብ ጎተራ ቢቃጠልም ሕዝብ ለወያኔ እጁን አልሰጠም። አወቅን ባይ ምሁራንና የድርጅት መሪዎች ነን ባዮች ከዚህ ከሕዝብ ጽናትና ቆራጥነት ተምረው ከሕዝብ ጎን ለመሰዋት ዝግጁ እንዲሆኑ ይጠበቃል እንጂ አገር ካጠፋና ወገኖችን ከጨረሰ ዘረኛ ቡድን ጎን ለመሰለፍ ለመጎንበስ ሲሮጡ እርስ በርስ ሲሸጣጠሩ ማየት ሕዝብና አገርን አሳልፎ መስጠት ነው። አገር አድን የሚለውን መፈክር መቀማት ይቻል ይሆናል፣ ግን አገር አድን ትግል የሚጠይቀውን ወኔና እንቅስቃሴ ማሳየት ከባድ ነው። የወያኔ ነገር በሁዳዴ ቋንጣ በፋሲካ ሽሮ መሆኑን ካወቅ ዓመታት አልፈዋል። እርቅ ሲሉት ጠብ፣ ሰላም ሲሉት ፍጅት፣ ውይይት ሲሉት ውግዘትና እብሪትን ሰጥቶናል። ሞክሩኝ ብሎም ተዘባኖብን ቆይቷል። የዘሬን ብተው ይዘርዝረኝ ሆኖበትም በጥላቻ ሕዝባችንን ፈጅቷል። ባለፉት ወራት ብቻ ስንት ሺውን ገሎ ብዙ ሺዎችን አስሯል፣ ድራሽ አጥፍቷል። ወደ መጨረሻው ምዕራፍ እየሄደ መሆኑ ደግሞ ለወያኔ ምስጢርና ስውር አይደለም። የመጨረሻ የግንጠላ ትግራይ ትግሪኝ ተንኮሉም የሚሳካለት አይሆንም። ይህ ትንቢት ሳይሆን በነጋጎህ የተጻፈ ሐቅ ነው። ከመንቻካ ተሰናባጅ ሕያጁ ከሃዲ ይሻላል ተብሏልና በሕዝብ ትግል ላይ ተምችና ትኋን የሆኑ ክፍሎች አንደኛውን ከወያኔ ጋር ተደባልቀው ቢለይላቸውና ቢለዩም መጥፎ አይሆንም። ሕዝብ ግን
ጸረወያኔ ትግሉን ይቀጥላል እንጂ ድርድር ውይይት እያለ ራሱን አታሎ ትግሉን አያስጠቃም። ጸረወያኔ ወሳኝ ትግል ይፋፋም ይቀጥል ድል ለኢትዮጵያ ህዝብ።
ዓለምና ዘመን ፊታቸውን ያዞሩባት ሀገር በዘረኝነት ላይ የተመሰረተ አምባገነን አገዛዝ በኢትዮጵያ ከተንሰራፋ ይኸው 30 ዓመት እያስቆጠረ ነው። በዘመን ስሌት ሲቆጠር ቀላል ጊዜ አይደለም። የአንድ መስዋዕታዊ ትውልድ ዘመን አሳልፎ ሌላ ትውልድ እየተካ ይገኛል። ይህ ዘመን በአገራችን ታሪክ ዜና መዋዕል የመከራ የውርደት የሐፍረት የጥፋት የጥቃት ሀገር የመቆራረስና ህዝብ የመከፋፈል ሐቀን መስግቧል። በዚህ ኩይ ዘመን የሀገሪቱ ዳር ድንበር ተደፍሯል። ሀገራዊ ወሰኗ የት ላይ እንደሚቆም እንኳን ገና አልታወቀም። የተፈጥሮ የባህር በሮቿ ተዘግተዋል። የቆዳ ሰፋቷ ተጨራምቷል። የረሃብ የቸነፈር የእስራትና ግድያ የእልቂትና የስደት ዘመን ሆኗል። ለምልአተ ህዝቡ አመተ ፍዳ ዘመነ መርገም ሆኖበታል። ይህ ዘመን ለአጥፊዎቿ ሐሴትን ለዜጎቿ መከራንና ስቃይን አምጥቷል። የጨነቀው በአባቱ መቃብር ያፍራል እንደሚባለው ኢትዮጵያን የጠሉና በኢትዮጵያዊነታቸው ያፈሩ ሁሉ ከድተዋታል። ታዲያ ዓለምና ዘመን በኢትዮጵያ ላይ ፊታቸውን አዙረውባታል ቢባል ምን ያስገርማል? ባለቤቱ ያቀለለውን አሞሌ ባለዳ ይቀበለዋል ብሎ ማሰብን እንዴት ይቻላል? አይጣል ይሏል እንጂ የእሳት መከራ ቤተክርስቲያን ያቃጥላል እንኳን የሰው ገላ እንዲሉ ዘመንና ዓለም ተባብረው ፊቷን ያዞሩባት ሀገር የራስዋ ልጆች ከከዷት ታዲያ ማን ሊደርስላት ይችላል? በአደጋ ላይ የወደቀው ህልውናዋን ለማትረፍ የትኛው ኃይል ነው ሊታደጋት የተዘጋጀው? ሆነም ቀረ ይህንን ጥያቄ በአግባቡ መመለስ ያለበት የአንድነት ኃይሉ መሆን እንደሚገባው ኢትዮጵያ መዳን አለባት የሚለው ዜጋ ሁሉ ጓክቶ ይጠብቃል። ፖለቲካ ማለት መሆን የሚችለውን የማየት ጥበብ ነው ከተባለ የአንድነት ኃይሉ ማን ነው? ለመሆኑ ይህ ኃይል አሁን በብቃት ተሰብስቦ ይገኛል ወይ? ከሌለስ እንዴት ይፈጠራል? ማንስ ይፈጥራል? እነኚህና ሌሎች ተመሳሳይ ጥያቄዎች ከመመለሳቸው በፊት ግን አንድ ሌላ አጣዳፊ ወሳኝ ጥያቄ መልስ ሊያገኝ ይገባዋል። የዚህ ጥያቄ መልስ ካልተገኘ እውነተኛ ህብረት ይፈጠራል ማለት ዘበት ነው። ይኸውም የአንድ ኃይል ሊሆን ይችላል ተብሎ የሚቆጠረው ሁሉ ሊስማማበት በሚችለው መሰረታዊ ሀገራዊ ጉዳዮች ላይ ተቀራርቦ ለመነጋገር ይችላል ወይ? ይህ መሰረታዊ ጉዳይ ደግሞ የሀገሪቱ ህልውና ጥያቄ ነው። ኢትዮጵያ እንደ ሀገር መቀጠል አለባት የሚለው ጉዳይ አሳሳቢ እየሆነ መምጣቱን አለመገንዘብ ወቅታዊውን የሀገሪቱን ተጨባጭ ሁኔታ በቅጡ አለመረዳት ይሆናል። የአንድነት ኃይል ነው ተብሎ የሚገመተው ሁሉ በኢትዮጵያ ህልውና ላይ ቁርጠኛ ውሳኔ አድርጎ ከአንድ ስምምነት ላይ ካልደረሰ ሀገሪቱ ማዳን ቀርቶ ራሱንም በህይወት ለማቆየት የሚችል አይሆንም። በመሆኑም ከማንምና ከማንኛውም በላይ ይህ ጥያቄ የማያወላውል መልስና ውሳኔ ሊያገኝ ይገባዋል። እስካሁን ድረስ ሁሉም በየፊናው በተናጠል የየግሉን መግለጫና አቤቱታ ከማቅረብ የዘለለ ፋይዳ ያለው የጋራ ተግባር ሲፈጽም አልታየም። ላለፉት 50 አመታት በኢትዮጵያ የፖለቲካ ምህዳር የታየው እንቅስቃሴ ህዝቡ ለመብቱ እንዲታገል ከማድረግ አንጻር ጎላ ያለ አስተዋጽኦ ያደረገ ቢሆንም ግባት አግኝቶ የግስጋሴ እርምጃ ማሳየት አልቻለም ቢባል እንደ ተስፋ አስቆራጭ ሊቆጠር አይገባውም። የኢትዮጵያ ህዝብ የተሻለ አስተዳደር ለማግኘት አይከፍሉ መስዋዕት ከፍሏል። አርበኛና ጀግኖች ልጆቹን አጥቷል። በዚህ ማንጀቱ አሮና ለጊዜው አንገቱን ደፍቶ ለመኖር ቢገደድም የሚከፈለውን መስዋዕት ሁሉ ከፍሎ ውጤትን ለማየት ይፈልጋል። ያንን የሚጠበቅ ውጤት ለማስመዝገብ ግን በግድ የህብረት ትግል እንደሚያስፈልግ ከልብ ይገነዘባል። ወያኔም ህብረት እንዳይፈጠር የተቻለውን ሁሉ ያደርጋል። የተቋሚውን ተሽከርካሪ ባለስራ ይሰብራል። ተቋሚውን በበኩሉ በየጊዜው የሚተነፍስበትን ጎማ ሳልዳሬ በማድረግ እየተጠራሞተ ይገኛል። እንደ ኢትዮጵያ ውስብስብ ችግሮች ያሉባትን ሀገር ህልውናዋን ለመጠበቅ ካስፈለገ የጋራ ጥምረት፣ የእርስ በርስ ትብብርና የእምነት ትስስር ወሳኝ መሆኑን አምኖ መቀበል ያስፈልጋል። በራስ አቅምና በቃት ላይ ተመሰረተ ትግል ማካሄድ የሚቻለው በጋራ ዓላማ ላይ የተመሰረተ የህብረት ትግል ሲያካሂዱ ብቻ ነው። ህብረት ህብረት ስለተባለ ብቻ ህብረት በራሱ ፈቃድ እንደማይመጣ ያለፈው ተመክሮ በጋድ አስመዝግቧል። ህብረትን ለመፍጠር ሁሉም ተቋሚ ኃይል ወያኔ በህራዊ ጣላት መሆኑን ከልብ አምኖበት አስፈላጊው መስዋዕት ለመክፈል ቆርጦ መነሳት አለበት። ከለበጣና ከስሙላ በላይ በተጨባጭ ተግባር ላይ ካልተሰማሩ ህብረት ሊመጣ አይችልም። ይህ ሀቅ እንዳለ ሆኖ ግን ወያኔ 4 ኪሎ ከመሸገ በኋላ ልዩ ልዩ ተቋማዊ ድርጅቶች ህብረት ፈጥረው ለመታገል ሙከራ አላደረጉም ማለት አይቻልም። ለታሪክ ግንዛቤና ለወደፊቱ ማጠየቂያ ሊሆን የሚችል ከሆነ ዋና ዋና ሙከራዎቹን መጥቀሱ አግባብነት ይኖረዋል ተብሎ ይታመናል። እነርሱም እንዳመጣጣቸው በቀደም ተከተል እንመዘግባለን። አንደኛ፣ ወያኔ ገና ወደ አዲስ አበባ ከመግባቱ የደርግ ቁንጮ የነበረው የኢትዮጵያን ህዝብ ለአደጋ አጋልጦ ከመፈርጠጡ በፊት በአገሪቱ ላይ ያንዣበበውን አደጋ የተገነዘቡ 5 ድርጅቶችና ሀገር ወዳድ ዜጎች ተሰብስበው የኢትዮጵያ ዴሞክራሲያዊ ኃይሎች ቅንጅት ወይም ኢዲያቅን መሰረቱ። ሁለተኛ፣ ፓሪስ 1 እና ፓሪስ 2 የተሰኙ 2 የህብረት ሙከራዎች ተደረጉ። ሶስተኛ፣ የኢትዮጵያ ተቃዋሚ ፖለቲካ ድርጅቶች ህብረት ኢተፓድሃ ተብሎ ሌላ የህብረት ጥረት ተሞከረ። አራተኛ የአማራጭ ኃይሎች የሚል ስያሜ ተሰጠው በአዲስ አበባ ጊዮን ሆቴል ስብሰባ ተደርጎ ህብረት ፈጥሮ ተነሳ ተባለ። አምስተኛ በመጨረሻ ደግሞ ከሁሉም በላይ ብዙ ታስቦበትና ሁለት አመት የፈጀ ከፍተኛ ርብርቦሽና ገንዘብ ዕውቀት የጠየቀ ስራ ተሰርቶ 16 የፖለቲካ ድርጅቶችን ያካተተ የኢትዮጵያ ዴሞክራሲያዊ ኃይሎች ህብረት ኢዴሃ ተመስርቶ በመልካምና ብሩህ ተስፋ ተግባሩን ቀጠለ። ለተወሰነ ጊዜ ቢሆን ለህዝብ ከፍተኛ ተስፋና መነሳሳት አምጥቷል። የማይናቅም ውጤትን አስመዝግቦ እንደነበርም የሚካል አይደለም። ቢያንስ ተቋሚ ኃይል ከተደራጀ አረድ አንቀጥቅጥ ኃይል ሊሆን እንደሚችል በተጨባጭ አሳይቷል። ከላይ እንዳመጣጣቸው በጊዜ ቀመር ቀደም ተከተለ የተፈጠሩ የህብረት ድርጅቶች በወቅቱ ለተነሱት ህዝባዊ ጥያቄዎች ከሞላ ጎደል ምላሽ ለመስጠት ጥረት ቢያደርጉም ከስትራቴጂያዊ ራይ አኳያ ግን የሀገሪቱን ዘላቂ መፍትሄ ለማስገኘት አልተሳካላቸው። ከነዚህ መካከለ አንዳንዶቹ እንዲያውም ከናካቴው ስምምነቱ የተፈጸመባቸው ቀለሞች ገና ሳይደርቁ የዋሽታ እየሆኑ ቀርተዋል። ጥቂቶች ደግሞ የተሰጣቸውን ያላፊነት ቦታ እንኳን በቅጡ ማስረከብ ይቀርና እንዲያውም ስሙን ቀምተው የወያኔ ፓርላማ ወንበር ለመያዝ ተጠቀሙበት። እንዲሁም ሌሎች ብዙ ተመሳሳይ ጉዳዮችን ማንሳት ይቻል ነበር። ሆኖም ግን ይህ ለምን ሆነ የሚለው ጥያቄ ለመመለስ የዚህ ሀተታ አላማ ስላይደለ ለታሪክ ተከታታዮች እንተዋለን። በእኛ እምነት በአሁን ወቅት ጠንካራ የተቃዋሚዎች ህብረት ለመፍጠር በመጀመሪያ የጋራ ብሔራዊ ራዕይ መኖር አለበት እንላለን። ቀጥሎም ሰፊው ትብብር በዘረኛው የውያኔ አገዛዝ ላይ የማያወላዳ አቅም ሊኖረው ይገባል። እስካሁን ይህ ባለመኖሩ ጠንካራ የተቃዋሚ ኃይል ህብረት ለመፍጠር ሳይቻል ቀርቷል። ይህ የጋራ ራዕይ ማለት የሀገሪቱ ህልውና በመጠበቅ ዙሪያ ሊያሰባስብ የሚችል ብሔራዊ አጀንዳን የያዘ ዓላማ ያለው እምቅ ኃይል ማለት ነው። ኢትዮጵያን ከጥፋት ለማዳን የሚችል እምቅ ኃይል እንዳለ የማይካድ ቢሆንም እምቅን ኃይል ወደ ተንቀሳቃሽ ኃይል መለወጥ መቻል አለብን ነው ዋናው ቁም ነገር። ለምቅ ሀብትማ ከኢትዮጵያ የበለጠ ማን ሀብታም ሀገር ይኖራል? የሀገራችን ሁለንተናዊ እምቅ ሀብት ማለትም የሰውና የተፈጥሮ ሀብት ተደምሮ ተጠቃሎ ወደ ተንቀሳቃሽ ኃይል ከተለወጠና ስርዓት ባለው ሁኔታ መጠቀም ከተቻለ የፖለቲካውም ሆነ የኢኮኖሚው ችግራችን ይፈታልናል የሚል ብሩህ ተስፋ አንግበን ካልታገልን አድሮ ጥጃ ከመሆን አናልፍም። በጋራ አጀንዳ ላይ የተገነባ ህብረት ፈጥሮ ሀገሪቱ ከገባችበት ማጥ ለማውጣት የህብረት ትግል አስፈላጊ መሆኑን በእርግጥ ሁሉ ካመነበት የሚከተሉትን አምስት ጉዳዮች መሰረት ማድረግ ያስፈልጋል። አንደኛ፣ ማንኛው ድርጅት ስብስብ ወደ ህብረት ጉባኤው ለመሄድ ሲሰናዳ የስብሰባው ቅድመ አጀንዳ የኢትዮጵያን ብሔራዊ ጥቅም ማዕከል ያደረገ መሆኑን ማረጋገጥ አለበት። ሁለተኛ፣ ይህ ማለት የኢትዮጵያ ህልውና የግዛቷ ልዕልና በእኩልነት ላይ የተመሰረተ የዜጎቿ አንድነትና ነጻነት እንዲሁም የዴሞክራሲ ስርዓት ማለት ይሆናል። ሶስተኛ፣ በተራ ቁጥር 1 እና 2 የተሰፈሩትን መሰረታዊ እምነቶች አምኖ መቀበል የመጀመሪያው እርምጃ ብቻ ሳይሆን ለድርድርም የሚቀርብ አይሆንም። ይህ ደግሞ የኛ አልፋ ኦሜጋ ብቻ ሳይሆን የማንነታችን መግለጫና መርሃችን ሆኖ ቆይቷል፣ ወደፊትም ይኖራል። አራተኛ፣ ድርጅትን ድርጅት የሚያስብሉ መስፈርቶችን አሟልቶ መገኘት ለክብረት ህልውና መሰረት ነው። በዘለቀታውም በአብሮነት ያገለግላል። በጉባኤ ለመገኘት ብቻ ሲባል ወይንም እኔስ ለምን ተለይቼ ቀራለሁ ከሚል እሳቤ ብቻ በጉባኤ ላይ መገኘት ድርጅታዊ ህልውና በሌለበት ለስም ብቻ ገብቶ መኮፈሱም ፋይዳ አያመጣም። እስካሁንም እንደታየው ምንም ያስገኘው እርባና አልነበረውም። ትብብሩ ወይም ህብረቱ ለትግል ቆርጠው የተነሱ ድርጅቶችን መያዙ ወሳኝ ስለሚሆን መሰረቱ በአገር ውስጥ መሆኑ ሚዛኑን ከፍ ያደርገዋል። አምስተኛ፣ የጋራ ብሔራዊ ራዕይ ያለው የጋራ ህብረት መፍጠር ቢያንስ 3 አበይት ጥቀሜታዎች ይኖሩታል። ሀ ያልተቋረጠና ያልተቆጠበ ህዝባዊ እምነትና ድጋፍ ይኖረዋል። ለ ላምባገነን ገጆች ሰለባ ከመሆን ራሱን ያድናል፣ በራስ ኃይል ይተማመናል። በራሱ የሚተማመን ደግሞ የህዝብ ከበሬታና ድጋፍ ያገኛል፣ ታማኝነትም ያተርፋል፣ የህዝብና የሀገር መከታ ይሆናል። ሐመሩሃ በራስ ኃይል ተማምኖ የህዝብንም ሁለንተናዊ ድጋፍ አግኝቶ ስለሚታገል የአምባገነኖችን እድሜ ባጭሩ ይቀጫል። ይህንን ዘረኛና ዘራፍ የገዢ ቡድን ከነስራቱ ከስር መሰረቱ ፈነቃቅሎ ለማስወገድ ሲባል ላለፉት አመታት የተደረገውን ጥረት በሚገባ መርምሮ በአዲስ ስልትና ፈርጀ ብዙ የህብረት ትግል ማካሄድ የወቅቱ ወሳኝ ጥያቄ ሆኗል። ወደፊትም ህብረቱ ካልተመሰረተ ህዝባዊና ወቅታዊ ጥያቄ እንደሆነ ይቆያል። ይህንን ህዝባዊ ጥያቄ ለመመለስ የሚቻለው ደግሞ የጋራ ብሔራዊ ራዕይ ያለው ኃይል ሲፈጠር ብቻ ነው። ቅድሚያ ለብሔሬ እንጂ ኢትዮጵያ ለኛ ሁለተኛ ደረጃ ነች ከሚሉና አልፎም ስሟን መጥራት ዳገት ከሆነባቸው ጽንፈኞች ጋር ህብረት መፍጠር አስቸጋሪ ሆኖ መቀውየቱ ብቻ ሳይሆን ወደፊትም የአሸዋ ላይ ድንብ ከመሆን አያልፍም። አሁንም ሁኔታው አልተለወጠም። የወያኔ ሰለባ የሆኑ ሁሉ ሊያስቡበት የሚገባው ከሁሉ በፊት የመጀመሪያው ኢላማ የሁሉም የጋራ ጠላት በሆነው አገዛዝ ላይ መሆን አለበት። ይህ ደግሞ ለማንኛውም ብሩህ አእምሮ ላለው ሁሉ የሚሰወር አይደለም። ለሁሉም የጋራ የሆነችውን ሀገር በጋራ ከጥፋት አድኖ ሁሉም የሀገሪቱ ዜጋ በጋራ ተጠቃሚ በምትሆነው ሀገር ላይ ዴሞክራሲያዊ ስርዓት መስርቶ አብሮ ከመኖር የበለጠ ሌላ አማራጭ እንደሌለ የማይናወጥና ዘመን የማይሽረው አቋማችን መሆኑን ሁሉም ሊያቀው ይገባል። ወገናችን የሆነው ብዙአኑ የትግራይ ህዝብም በዚህ እንደሚስማማ አንጠራጠርም። ይህ የፖለቲካ ሀቅ ግን ወያኔን ሲያስጨንቀው ኖሯል። ወደፊትም መሆኑ አይቀርም ብሎ ስለሚያስብ ሁልጊዜ እያባነነው እንቅልፍ አልባ እንደሆነ ይቆያል። ዛሬ የኢትዮጵያ ህዝብ ባልቆረጠው ዱላ እየተመታ፣ ባልሰየመው ዳኛ እየተረታ፣ ባልመረጠው መንግስት እየተፈታ፣ የቁም ስቃዩን እየከፈለ ይገኛል። አገራችንንም ዓለምና ዘመን ረስተዋታል። ከስቃይ ያውጡኛል የሚላቸው ኃይሎችም አልተባበሩለትም። ከቀዳሚው ትውልድ ያገኘው ህልውናም ጥያቄ ውስጥ ገብቷል። የወረሰውን ኢትዮጵያዊነትም ለሚቀጥለው ትውልድ ለማውረስ ከሚችልበት ደረጃ ላይ አይደለም። ወጣቱ ትውልድም የሚያወርሰውን እያጣ ነው። ከአባቱ ያልወረሰውን ደግሞ ከአያቱ ማውረስ ይቸግረዋል። በዚህ ምክንያት ያባተ ዳለ ልጅ ይባል ነበር ድሮ፣ ባያት ዳገባው እኔማ ዘንድሮ እያለ ይማልላል። የተቃዋሚ ክፍል ኢትዮጵያን በሚመለከት የዓለምን አስተያየት መለወጥ ባይችልም በራሱ ላይ ለውጥ አድርጎ የሀገሩ አስጊ ሁኔታ ለውጦ ብሩህ ጊዜን ለማምጣት እንዲችል ጥሪያችንን እናስተላልፋለን። ኢትዮጵያ ለዘላለም ትኖራለች።
Shakitun tia, angaro garanko ba is shehawa oto sina dira orte naga machif de jalaletia oto seni fon kute hijike kun kon kota te shakitutia malaga nanamatsu jalale ko yasekarun nanam yate takitintia nanate gara ko per fernato de shakituntia angaro garanko vai se hawa oto sin nadira onte naja machif de takitintia yantara kallo makana asiki vai esi jana jalalentia sikate Mano magna vira hapta con la virna su de via da ragiana la La pagava la giochessa a si faccia morsa o le sciacchitutia Mano che forba la rano ne mano la morma si guandale da chi ti via gara ko per perna do de shakituntia angaro gara ko vai se hawa oto sin nadira onte naga machif de jalaletia
ግብዝነትና የፖለቲካ ድቀት መጨረሻው ውድቀት በፖለቲካ መነገድ በፖለቲካ ቁማር መጫወት የሚኖረው ግብዝነትን ተገናድርጎ ነው ግብዝነት ለፖለቲካ ቁማር ማቀጣጠያ ቤንዚን ነው ለራስም ለሀገርም የማይበጀው ግብዝነት ሁሉ አድሮ ለጸጸትና ለውድቀት ይዳርጋል ለምንም የሚበጅ አይደለም ግብስ ሰው አምና ለፋሲካ በበላው እንቁላል ሲያገሳ ይኖራል ግብስ ፖለቲካም ዶሮ አሳት ትውልድ የተስፋ እንቁላል ሊቀቅል ደፋ ቀና ይላል ግብዙ በተሰጠው ተስፋ ተንጠልጥሎ የዛፍ ላይ እንቅልፉን ይለጥጣል እንቅልፉ ሲበረታ መድወቂያ የት ነው ብሎ አያስብም ቁማርተኛ ፖለቲካም ቢያንስ አንድ ጅል አገኘው ብሎ ይኩራራል በዚህ ጊዜ ነው ሌላው አካል እውነት ነጋሪ ሀቅ መስካሪ የሚያስፈልጋቸው አልሰማ ካሉ ችግር ነው ያ ከሆነ ደግሞ ተንጠልጣው ወደቁ አንጠልጣው መደፍተቱ የማይቀር ነው በኢትዮጵያ ፖለቲካ ውስጥ የአይነቱ ክስተት እየተለመደ መጥቷል ወንዝ ማሻግሩ ድርጅቶች ባንድ ቀን ይፈጠራሉ ባንድ ቀን ህግ ያወጣሉ ደጋፊ ያበዛሉ ከዚያም አደባባይ ይወጣሉ ሁለው ሳያድሩ ይጣላሉ አንዱ ሁለት ይሆናል ሁለቱ ትብብር ይጣላሉ በቀንደሳ አባል ባልጠራራይ ይጨባበቃሉ ወርሳይ ሞላው ጨዋታ ፈረሰ ዳቦ ተቆረሰ ብለው ይለያያሉ ነገሩ ሲጨልም ራሳቸው ማመን ይሳናቸውና ረዳት ፈለገ ይሄዳሉ ረዳታ ደግሞ ነፃ አይደለም ነፃ ባልሆነ ውለታ ውስጥ ይዘፈቃሉ እጣቸው ነፃ ያልወጡ ነፃ አውጪዎች መሆን ነው ስለዚህም ተስፋ ቆርጠው ጨርቃቸውን ተክለው ላዛዥ አዳሪ ይሆናሉ ሌላውንም ለማጥፋት በስለላ በአሰት ፕሮፖጋንዳ ተገባር ይሰማራሉ ዮያኔ ሀገርን የማጥፋት ፖሊሲ ተረቆ ለአምሮ በሽተኛው መለዘና የተሰጠው ሰነድ እንዳልሰራ የታወቀ ሌሎች ለውድድር ለመታጨት ይከዳደማሉ በኢትዮጵያውያን ዘንድ የተወገዘውን የዘር ፖሊሲ ለማራመድ ሌላ የጨረታ ኢንቮሎፕ አሽገልካሉ መታሸጉ መልክቱን ከህዝብ ለመደበቅ ነው አጉል ቅዠት ህዝብ የማያገኘው ምስጢር አይኖርም የዘር ፖለቲካን እንደማይፈልግ ደጋግሞ የሚገልጸው የኢትዮጵያ ህዝብ ፍላጎቱ የመብት ጥያቄ ነው በሀገሬ በሰላም ልኖርበት በንብረቴ ልዘዝበት በሃይማኖቴ ሌላው ጣልቃ ይገባበት በዲሞክራሲያዊ መንገድ የተመረጠ አስተዳደር ይኑረኝ ነው ጥያቄው ታዲያ ህዝብ ጥያቄው እንዳይሳካ ለማድረግ ነው የውጭ እርዳታ ፈልጋው የባቅ ገኛ ለመሆን መለማመት የሚያስፈልገው ለምኑ ነው የትኛው ህዝብ ነው ከራሱ ትግል ውጪ በሰው እርዳታ ነፃ ያወጣ? ሲናገሩ ቁጣ ይይራል። ዝም ሲሉ ተግባር መላቅቱ ይጠፋዋል። ወያኔ ህዝብ እኔ ነኝ የማውቀልህ ገና ላደክም ስታድግ በራስ ተወስናለህ እስከዚያው ሞግዚት ያስፈልጋል ያለ እየዘረፈው ያዘረፈው ያለበት ወቅት ነው። ህዝብ አሻፈረኝ ብሎ መብቱን ለማስከበር ሲንቀሳቀስ በየጥጋቱ የመሸጉ ድርጅት ነንባዮች ከየጎሪያቸው ወጥተው ያሰናክሉ ይጥላሉ። እንዲያ አድርጉ ይባላሉ። የሰው በልቶ አያድሩም ተኝቶ ነው ነገሩ። ይህ አይነቱ ድርጊት የነማንን ጥቅም ለማስከበር የሚደረግ ነው? ለህዝቡ እንዳልሆነ ግልጽ ነው። ነፈስ ፖለቲከኛ በተቀደደለት ቦይ ሲፈስ ዳር ተመልካች ግብዞችንም ጠልፎ ይወስዳል። ያ ነው ይሆን ያለው። ከሰሞኑ የሚታየው የነኦነግ ዳንኪራ ይህን ይመሰክራል። ኦሮምኛ ተናጋሪው የኢትዮጵያ ህዝብ ገበሬው አይንገላታ ንብረቱ አይዘረፋል እንጂ ኢትዮጵያን አላውቃትም አላለም። ወይም ወደፊት ተመካክረን ምን መሰረታት ሀገር ነች ብሎ አላለገጠም። ኦሮምኛ ተናጋሪ ኢትዮጵያውያን የገበሬውን ጥያቄ ማንሳታቸው ጉዳዩ የነሱ ብቻ ነው ማለት አይደለም። በጎንደር አካባቢ ያሉ የአማርኛ ተናጋሪ ወጣቶች የድንበር መደፈርን አንቀበልም ሲሉ የነሱ ብቻ ጥያቄ በመሆኑም አይደለም። ያ ቢሆንማ የአክሱምን ሐውልት ያንተ አይደለም ያለው ዘረኛ መለስ ዜናዊ የባድመን ጦርነት ለምን ብቻውን አልተወጣውም? ለምን ወላይታውን ተጣራ፣ ጉራጌው ከምባታውን፣ አማራው አፋሩን፣ ሶማሌውን አኝዋኩን፣ ኦሮሞውን እሪ ድረሱልኝ የኢትዮጵያ አለ ብሎ አላዘነ። ሁሉም ችግር የህዝብ ችግሮች ናቸው። በኢትዮጵያነት ላይ ተቃጣ ጥቃት እንጂ ባንድ ጎሳ ላይ ብቻ የተዘነዘረ አይደለም። አይበለውና የኤርትራ ማህበረሰቦች በውጭ ሀገር ቢወረሩ የኢትዮጵያ ህዝብ እጁን አጣጥፎ አይም። ህዝብ በመከራውም በደስታውም የተቆራኘ ነው። የውጭ ተልእኮ የነበራቸው ሰዎች ተመሳጥረው ይለያዩት እንጂ ህዝቡ አንድ ህዝብ ነው። ይህ በተናጠል ሃይማኖቶች ላይ ተቃጣ ማስመሰል የጠባቦች ሪታ ነው። ሁሉም አማኞች ቤታቸው እየተደረመሰ ባለበት ሰዓት አያገባኝም የሚል አይኖርም። ሁሉም ያገባቸዋል። የበግ ልምድ የለበሱ ተክላዎች ሃይማኖት ለሃይማኖት ጎሳ ለጎሳ እንዲተራመስ ቢመኙለትም የኢትዮጵያ ህዝብ ብልህ ነው። ይህን የመከራ ጊዜ ወጥቷል። የኦሮሞ ዩኒቨርሲቲ ተማሪ፣ የአማራ ዩኒቨርሲቲ ተማሪ፣ የትግሬ ዩኒቨርሲቲ፣ የጉራጌ፣ የከምባታ፣ የወላይታ፣ የአፋር፣ የአኝዋክ ወዘተ ዩኒቨርሲቲ ተማሪዎች ዘረኝነት ደረጃቸውን አይመጥነውም። የኢትዮጵያ ተማሪዎች ፊትም ሆነ አሁን ለሰብአዊ መብት፣ ለእኩልነት፣ ለዲሞክራሲ መብት ታግለው ህይወታቸውን ሰው እንጂ ጠባብ አጀንዳ ይዘው አልተሰለፉም። ተማሪው የህዝብ ልጅ ነው። ስለሆነም ህዝብን ያዳምጣል። ህዝብ ደግሞ መብቴ ይከበራል እንጂ በዘሩ ተሰልፎ ሌላውን ለመጥላት አስቦም አያውቅም። ይህን የሚመኙት ጥቂት የስልጣን ጎምዦች የጎሳ ልሂቃን ናቸው። ህዝብ ኢትዮጵያን ለመጠበቅ እንጂ ኢትዮጵያን ለማፍረስ ተንቀሳቅሶ አያውቅም። የህዝብ ጥያቄ አንድ ነው፣ መብቴ ይከበር። ይህን ሐሳብ ለዞረባቸው ጎጠኞችና ለባዕዳን ተላላኪዎች ለማስረዳት የፈረንጅ ጥቅስ መጥቀስ አያስፈልግም። ማከማ ወጥመድ ይገባል። ከኛው ከራሳችን ተመክሮ ሞልቷል። ድሮ ጥንት አንድ ተማሪ ጓደኛችን በትምህርት ቤት ህክምና ዶክተር መርፌ ተወጋና እቤቱ ሲደርስ እንጀራ ቢሰጡት እኔ አልበላም ዶክተሩ ዳቦና ልጫ ወጥ ብቻ ነው ብላ ያለኝ ብሎ ጮኸ። እንጀራ ብላ አላለኝም እኔ አላውቅልሽም እያለ በእናቱ ላይ ተነፋረቀ። ለዳቦ ፍላጎቱ ሰበብ ሲፈልግለት ነበር። የዘር ፖለቲከኞችም ካለ ዘር ቋንቋ አንድነት መተሳሰብ ፍቅር እንደማይኖር ይደሰኩሩናል። የኢትዮጵያ ህዝብ ከነሱ ከዘር ሊቃውንቶች በፊት አብሮ እንዳልኖረ ሁሉ ኢትዮጵያን አፍርሰን ካስፈለገ እንገነባታለን ይላል እንደ ህፃኑ ልጅ ዳቦ ምኞታቸውን ሲገልጹ። የኢትዮጵያ ህዝብ ሞኝ አይደለም። በዘር ደም አይጣላም። በኢትዮጵያ ስም በዓለም ክርስቲያኖች፣ በዓለም ሙስሊሞች፣ ሌሎችም ዘንድ ተከብሮበታል። በታሪክ ተጠቅሶበታል። ኢትዮጵያ ክብሩ ጌጡ እንጂ መዋረጃው ሆና አታዩ። እንዲዋረድ ያደረጉት ገዢዎች ናቸው። ህዝቡ አለገር ሲል ሞቶላታል። ጀግንነቱን፣ አንድነቱን፣ ህብረቱን አስመስክሮባታል። አዲስ መኪና ሰፊ በመጣ ቁጥር ጥብቋ እየተቀደደ የሚሰፋ አይሆንም። እድሜዋን፣ ቁመቷን፣ ውፍረቷን፣ ቅጥነቷን ለክቶ አዲስ ልብስ ቀለሟን ጠብቆ ልታሰፋ ትችላለች። ያን ቢሆን በአፍቃሪዎቿ እንጂ በጠላቶቿ እጅ ሊሆን አይችልም። ምንም ብትቀጥን አታስጠብብም። ኢትዮጵያ የዥንጉንጉር ነብር ምስሉ፣ የባለ ብዙ ቋንቋው ሰው፣ የባለ ድብልቁ ባህል ሰው የሱ ነች ኢትዮጵያ። ስለዚህም ግብዝነትና ያልተስተካከለ ፖለቲካ ህዝብን ለድቀት አገርን ለወረደድ ዳራጊ ነውና በጊዜው መታረም ይኖርበታል። ኢትዮጵያ በጀግኖች ልጆቿ ተጋድሎ ተከብራ ለዘላለም ትኖራለች። ሙሽ ወረሙ ሰነፍ
እናቴ አልተውሽም እማማ የኔ እናት አድምጪኝ ድንገርሽ እኔ የምወድሽ እኔ የማፈቅርሽ ልቶኝ ተመችቶኝ ኖሮኝ እንዳይመስልሽ አው ተጠምቻለሁ በጣም ርቦኛል አው ተበድያለሁ ጭቆና መሮኛል ግፋን ገፍክፎኛል ርሳት ገፍፎኛል ችጋር ጠንቶብኛል ማሰብ ማሰላሰል ቅንጦት ሆኖብኛል መናገር መተንፈስ በግፍ ያስመጣኛል ያስደበድበኛል ፍርደገም ድልዳኛ ወህኒ ያስጥለኛል ያምባገነን ጥይት አካሌን ያሰኛል ማየልን ገርሽ እጅጉን አሞኛል መኖር አስጠልቶ ሞቴን ያስመኘኛል ግን ይሁንላለው አሰላስልና ከኔ ምቾት ይልቅ አንቺን አስብና አሁንም ልቸገር አሁንም ልጎዳ በኔ ያልፍ እንደሆን የዘመናት ዕዳ በኔ ያልፍ እንደሆን ክፉ ነገር ሁሉ ይጥናብኝ ስቃዩ ይጥናብኝ በደሉ ያቱም ማማ ቃል ተገባብተናል እንዳንከዳዳ ምን ችግር ቢቆላል ምን ቢጠፍሰን ፍዳ ከተወለደ ተላልፎ በኔ ላይ ያረፈ በለምለሙ መስክሽ በደም የተጻፈ አው ቃል አለኝ ቃል አለሽ ላትከጂኝ ላትከዳሽ ላትተይኝ ላትተውሽ በረሃብ በችጋር አንጀቴ ተጣጥፎ ምን በዋረድ እንኳ ክብሬ ሁሉ ረግፎ
አያት ከቅድማያት ባደራ ያወረስኩት ቃል አለኝ ማልተወው በልቤ ያኖርኩት እናት ያልተውሽም ገለው ለሚበሉሽ አካልሽን ቆራርሰው ለጅብ ለሚሰጡሽ መቼም አልጠላሽም የኔ ማማ ኢትዮጵያ ያውሬ ቤት ብትሆኝም የጅቦች መራቢያ ከሆድሽ የወጡት ጡት ነካሽ ልጆችሽ ስምሽን ሲያጎድፉ አካልሽን ሲቆርሱሽ ባይኔ እያየው ቆሜ በሕይወት ከምኖር ይሻለኛል ለኔስ ድፍት ብዬ ብቀር። አዎ እኔ ልደፋ ስምሽ ከሚጠፋ እኔ ልበልፍስስ ያንቺ አካል ከሚፈርስ አዎ እኔ ልሰንጠቅ የኔ አካል ይቆረስ ባንቺ ግን አገሬ አንዳች ክፉ እንዳይደርስ ባንቺ ግን ኢትዮጵያ ክፉ ከምሰማ የኔ ጆሮ ይቆረጥ የኔ ጆሮ ይድማ የኔ አይን ይጓጎጥ ጨለማ ይውረሰኝ ስትፈርሺ ስትጠፊ በቁም ከሚያሳየኝ አንደበቴ ይዘጋ ልደፈን ልደንቁር አንቺ ሞት ስትሞቺ ከምሆን ምስክር የኔማማ ኢትዮጵያ ውድ እናት አገሬ አንቺን በመውደዴ አንቺን በማፍቀሬ እድሜን በሙሉ ሲተፋብኝ ኖሬ ግና ይህም ሆኖ አልቀነሰም ፍቅሬ ማማ የኔ እናት ፍቅርሽ መች ይሽራል እልፍ አእላፍ ዓመት ዘመን ይሻገራል ሞት እንኳ አይገታውም ዘላለም ይኖራል መስሏቸው ነበረ እነሱስ የተውኩሽ ተበደልኩኝ ብዬ አንቺን የምጠላሽ ሰው እናቱን ጠልቶ ከልቡ ተጣልቶ ወዴት ይሰደዳል የት ይሄዳል ሸሽቶ ቤቴ ልሞት እንጂ ያው እንደ ልማዴ እዚህም እዚያም ሞት ነው አይቀርም መሄዴ።